በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጃንደረባው የምታነበውን ታስተውለዋለህን? ይህን መልእክት የምታዳምጡ ወገኖቻችን በዚህ ድረ ገጽ የተለያዩ መንፈሳዊ መልእክቶችን እያዘጋጀን ስለምናቀርብ ያው አምላካችን በመልእክቱ በኩል ሁላችንም እንዲባርከንና ዘላለማዊ መንግሥቱን ለመውረስ እንዲያስችለን በቅዱስ መንፈሱ ይረዳን ዘንድ ቅዱስ ፈቃዱ ይሆንልን፣ አሜን። የሐዋርያት ሥራ ምዕራፍ 8 ከ26 እስከ 40 የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና፣ በውኑ የምታነበውን ታስተውለዋለህን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ፣ እባክህ ነቢዩ ይህን ስለ ማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ? አለው። ፊልጶስም አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድን ነው? አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየው፣ ደስ ብሎት መንገዱን ይሄድ ነበር። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። ዛሬ አብረን የምንመለከተው ከላይ በንባብ የሰማነውን የዚህ ድኅረ ገጽ ባለቤት የሆነው ወይንም መታሰቢያዊ ይሆን ዘንድ ስሙ ለድኅረ ገጹ መጠሪያ የተደረገው ኢትዮጵያዊ ጃንደረባ ክርስትናን ተቀብሎ ወደ ሀገራችን ወደ ኢትዮጵያ እንዴት እንዳስገባልን ይሆናል። ጃንደረባ የሚለው ቃል ትርጉም ስንመለከት በመጀመሪያ ደረጃ እንደ ሀገራችን አጠራር በጅሮ ወንድ የታወቀ እምነት የሚጣልበት ታላቅ ማዕረግ ሲሆን በአሁኑ ዘመን አጠራር የገንዘብ ሚኒስቴር ማለት ነው። በሁለተኛ ደረጃ ጃንደረባ የሚለው ቃል ስልብ ማለት ይሆናል። ስልቦች ጃንደረቦች ተብለው ይጠራሉ። በቤተ መንግሥት ውስጥ ስለማይጠረጠሩ ታማኝ አገልጋዮች ናቸው። በእስራኤል ዘንድ ግን ጃንደረባ እንደ ነውር ተቆጥሮ የተቀደሰን ነገር አያቀርቡም፣ ወደ ጉባኤም አይገቡም ነበር። እንደ ጀግንነት ምልክት ስለሚቆጠር አንድ ወጣት ለማግባት በታጨ ጊዜ የወንድን ብልት ሰልቦ ለሴት ወገኖች እንዲያቀርብ ይጠየቅ ነበር። ለምሳሌ ዳዊት የንጉሱን የሳኦልን ልጅ ሜልኮልን ለማግባት ለእጅ መንሻ ጥሎሽ እንዲያቀርብ የተጠየቀው የመቶ ፍልስጤማውያንን ብልት ሰልቦ ማቅረብ ነበር። በትእዛዙ መሰረት ቆጥሮ ስላስረከበ ሜልኮልን ለማግባት ችሏል። በሀገራችን በኢትዮጵያም በተለይም በደቡብ ክፍል ይህ የተለመደ ባህል ነው። አንዳንዶቹ መነኮሳት የዚህ ባህል ሰለባዎች ናቸው። በሦስተኛ ደረጃ በወንጌል እንደተጻፈው አንዳንዶች በተፈጥሯቸው፣ አንዳንዶች ደግሞ ከላይ እንደተጠቀሰው ተገደው፣ ሌሎች ደግሞ በፈቃዳቸው ለመንግሥተ ሰማያት ብለው ራሳቸውን ጃንደረባ የሚያደርጉ አሉ። አምላካችን ግን ሰዎች በራሳቸው አካላቸውን እንዲያጎድሉ ፈቃዱ አይደለም። የኢትዮጵያዊ ጃንደረባ ማንነት። ጃንደረባው ዜግነቱ ኢትዮጵያዊ ሲሆን ከድሮዋ ኑቢያ፣ ከዛሬዋ ሱዳን የመጣ ሰው ነው። ኑቢያ በዘመኑ የኢትዮጵያ ግዛት ነበረችና ይህ ኢትዮጵያዊ ጃንደረባ በዘመኑ በተለይ ከአይሁዶች ጋር አብሮ የማይሄድ ወይንም ለአምልኳቸው የማይመች ሕይወት የነበረው ሰው ነው። ለምን ቢሉ በትውልዱ ኢትዮጵያዊ፣ በእምነቱም በእግዚአብሔር የሚያምን ነገር ግን አይሁዳዊ ያልሆነ፣ በሥርዓቱ ያልተገረዘ ጃንደረባ ወይም መገረዝ የማይችል፣ በሥልጣኑ የገንዘብ ሚኒስቴር፣ በሀብቱ ባለጸጋ ስለነበር በአጠቃላይ ከአይሁዶች እምነትና ሥርዓት ጋር አብሮ የማይሄድ ነበር። ምንም እንኳን ለአይሁዶች ሕግና ሥርዓት ባይስማማም ለክርስትና እምነት ግን ተስፋ ከተነገረላቸው ከአይሁዶች ይልቅ ፈጥኖ ለመቀበል ልዩ የሆነና የተዘጋጀ ልብ የነበረው ሰው ነው። ለእግዚአብሔር መንግሥት መስፈርቱ የአይሁድን ሕግና ሥርዓት መፈጸም አልነበረምና። ለዚህም ነው ጃንደረባው የተመረጥን ሕዝቦች ነን ከሚሉት ከእስራኤላውያን ቀድሞ የመጀመሪያውን የክርስትና እምነት ይዞ ወደ ኢትዮጵያ ለመግባት የቻለው። ኢትዮጵያዊው ለምንና እንዴት ጃንደረባ እንደሆነ ለማወቅ ባንችልም በንግሥቲቱ ሂንደኬ ዘንድ ታማኝ ሆኖ እንዲገኝ ያደረገው ይኸው ጃንደረባነቱ ሳይሆን አይቀርም። በድሮው የነገሥታት ዘመን በቤተ መንግሥት ግቢ የሚሰሩ ወንዶች እንዳይጠረጠሩ ጃንደረባ የሆኑ ብቻ ይመረጡ ነበርና። ሰው ፊትን ይመለከታል፣ እግዚአብሔር ግን ልብን ይመለከታልና ምንም እንኳን በአይሁዶች ዘንድ ተቀባይነት ባይኖረውም እግዚአብሔር አምላክ የዚህን ጃንደረባ የልብ ትርታ ከሩቁ ተመልክቶ ለነፍሱ ደህንነት ባልታሰበ ሁኔታ ልዩ መልእክተኛ በአስቸኳይ ሲልክለት ከክፍለ ንባቡ ለመረዳት እንችላለን። የኢየሩሳሌም ጉዞውና ሲያነበው የነበረው የኢሳይያስ መጽሐፍም በእግዚአብሔር እንደሚያምን ያረጋግጥልናል። ከኢትዮጵያ ተነስቶ ኢየሩሳሌም ደርሶ ለመመለስ ከ5064 ኪሎ ሜትር በላይ መጓዝ ይኖርበታል። ይሄም ለአምላኩ የነበረውን የተቀጣጠለ ፍቅር ያመለክታል። የሚደንቀው ግን ይህን ያክል ኪሎ ሜትር ተጉዞ ኢየሩሳሌም ሲደርስ መሳለም የሚፈቀድለት ለአሕዛብ በተዘጋጀው ግቢ ብቻ መሆኑ ነው። ደስ የሚለው ግን እግዚአብሔር አምላክ ሰው እንደሚያይ አለመመልከቱ ነው። ለኢትዮጵያዊ ጃንደረባ ወንጌል እንዴት እንደደረሰው በመጀመሪያዋ ቤተ ክርስቲያን ስደት መነሳቱ ለወንጌል በዓለም ደረጃ የመሰራጨት ምክንያት ሆኗል። ለእኛ ለኢትዮጵያውያንም ወንጌል በወንጌላዊ በፊልጶስ በኩል የደረሰን በዚሁ በስደት ምክንያት በተበተኑት ክርስቲያኖች በኩል ነው። ፊልጶስ ለማዕድ አገልግሎት ከተመረጡት 7 ዲያቆናት መካከል አንዱ የነበረ ሰው ነው። ፊልጶስ የተሰጠውን የዲቁና ወይንም የማዕድ አገልግሎት በታማኝነት ስላከናወነ እግዚአብሔር አምላክ ወደ ተሻለ አገልግሎት ማለትም ወደ ሰባኪ ወንጌልነት ከፍ ሲያደርገው እንመለከታለን። ለዚህም ነው ፊልጶስ የመጀመሪያዋ ቤተ ክርስቲያን በእስጢፋኖስ ሞት የተነሳ ከኢየሩሳሌም ከተበተነች በኋላ ከተበተኑት አገልጋዮች መካከል አንዱ ሆኖ በሰማርያ ተሰማርቶ ወንጌልን ያስፋፋ የነበረው በአገልግሎት እንዳለ ከእግዚአብሔር ዘንድ መልእክት ተልኮበት ልዩና አስቸኳይ የሆነ ከሰማርያ ውጪ የአገልግሎት ጥሪ ይደርሰዋል። ወንጌላዊ ፊልጶስም ከአምላኩ ዘንድ የደረሰውን ጥሪ ያለማወላወል በቀጥታ በመቀበል ወደ ተላከበት ቦታ ጉዞውን ይቀጥላል። የእግዚአብሔር መንፈስ ቅዱስ ደግሞ ከማን ጋር መነጋገር እንዳለበት በግልጽ በማመልከት ወደ ይሁዳ ምድረ በዳ በተለይም ወደ ጋዛ በረሃ እንዲሄድ ያመለክተዋል። የፊልጶስና የጃንደረባው ግንኙነት የምታነበውን ታስተውለዋለህን? ኢትዮጵያዊው ጃንደረባ ኢየሩሳሌም ተሳልሞ ወደ ሀገሩ ሲመለስ የኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ቀረበና የምታነበውን ታስተውለዋለህን በማለት ይጠይቀዋል። የጃንደረባውን መልስ የሚመራኝ ሳይኖር እንዴት አድርጌ በማለት ሰለማን እንደሚናገር እንዲያስተምረው፣ እንዲገልጽለት፣ እንዲያብራራለት ይጋብዘዋል። ሁላችን የእግዚአብሔርን ቃል ልናነብ እንችላለን። ነገር ግን የምናነበውን ሁሉ የምናስተውለውና የምንረዳው መሆኑ አጠያቂ ነው። ስለሆነም እንደ ጃንደረባው የሚያስረዳንና የሚያስተምረን አስተማሪ ግዴታ ሳያስፈልገን አይቀርም። ይህም ግን ፈቃደኞች ሆነን ለመማር የተዘጋጀንና የተከፈተ ልቦና ያለን እንደሆነ ብቻ ነው። ያ ከሆነ በሚያስፈልገን ሰዓት አምላካችን መልእክተኛውን ወዳለንበት መላኩ መልአክ አይሳነው። ይህ ሰው ለእግዚአብሔር መንግሥት ያለው ናፍቆት ከቆርኔሌዎስ ጋር ይመሳሰላል። ለአምላኩ የተቀጣጠለ ልብ ነበረው። የቆርኔሌዎስም አምላክ የእርሱም አምላኩ ነውና ለቆርኔሌዎስ ጴጥሮስን እንደላከለት ሁሉ ለኢትዮጵያዊ ጃንደረባ ደግሞ ፊልጶስን ልኮለታል። ቆርኔሌዎስንና ጴጥሮስን በራእይ ያገናኘ አምላክ ፊልጶስንና ኢትዮጵያዊን ጃንደረባ ደግሞ በመላኩና በመንፈስ ቅዱስ አመልካችነት አገናኝቷቸዋል። ሰዎች ለአምላካቸው ልዩ ፍቅርና እምነት ቢኖራቸውም ትክክለኛውን የመዳን መንገድ የሚያሳያቸው መሪና አስተማሪ ወንጌላዊ እንደሚያስፈልጋቸው ይህ ክፍል በግልጽ ያስተምረናል። ለዚህም ቃሉን መስማት ይኖርበታል። ለማስተማርም ደግሞ መልእክተኞች መላክ አለባቸው። መልእክተኞችም ካልተላኩ ደግሞ አይሰብኩም፣ ካልሰበኩም አይሰሙምና የፊልጶስ ተልእኮ ይህንን ያረጋግጥልናል። እምነት ከመስማት፣ መስማት ደግሞ ከእግዚአብሔር ቃል ነው ተብሎ ተጽፏልና። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻችሁ እንዴት ያማሩ ናቸው ተብሎ እንደ ተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ ይላለው። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። አይሁዶች ለጽድቅ ሲሉ እንደ ማርታ ብዙ ይደክማሉ፣ ሌላውንም ያደክማሉ። የሚያስፈልገው ግን እንደ ማርታ እህት እንደ ማርያም አንድ ነገር ነው። እርሱም ቃሉን ሰምቶ ጌታ ኢየሱስ በመስቀል ላይ የፈጸመውን የደህንነት ሥራ አሜን ብሎ አምኖ መቀበል ብቻ ነው። ማስተዋል የሚኖርብን ቃለ እግዚአብሔር የሰዎችን ልቦና መንካቱ ነው። ሰዎች ልባቸው በሚሰሙት ቃል ከተነካ ሳይውሉ ሳያድሩ በሕይወታቸው ልዩ ለውጥ ይታያል። እናስተውል። አንዲት ነፍስ ለማዳን ሲል ሕያው አምላካችን ወደ ኢትዮጵያዊ ጃንደረባ ሶስት የተለያዩ መልእክተኞችን ሲልክ እንመለከታለን። በመጀመሪያ መልአኩን ወደ ወንጌላዊ ወደ ፊልጶስ ይልከዋል። ቀጥሎም መንፈስ ቅዱስ ጃንደረባውን እንዲያመለክተው ያደርጋል። ከዛም የመልእክቱ አድራሽ የሆነውን ወንጌላዊ ፊልጶስን ልትድን ከሚገባት ነፍስ ጎን በማስቀመጥ ስለ ደህንነት ወንጌል እንዲመሰክርለት ያደርጋል። ወገኖቼ፣ ለመሆኑ ባሳለፍነው የክርስትና ዘመን ሁሉ እግዚአብሔር አምላካችን ይህን የደህንነት ወንጌል ለእያንዳንዳችን እንዲደርስ ያደረገው በምን በኩልና መቼ እንደሆነ ታውቁታላችሁ? ነው ወይስ ፈጽሞ አታውቁትም? ከደረሳችሁ ከደረሰንስ በሕይወታችን የተከሰተ ለውጥ አለ ወይ ወይስ የለም? የወንጌል መልእክት ሰዎች በማስተዋልና በፈቃድ ከተቀበሉት ከለውጥ ጋር የተያያዘ ነውና። ፊልጶስ በመንፈስ ቅዱስ ምሪት መሠረት ወደ ሰረገላው ተጠግቶ ጃንደረባው ሲያነብ የነበረውን የኢሳይያስ ክፍል በመመልከት ውይይቱን የምታነበውን ታስተውለዋለህን በማለት ይጀምራል። ኢትዮጵያዊው ጃንደረባም ለማወቅ ፈልጎ በታላቅ ጉጉትና ደስታ የሚመራኝ ሳይኖር እንዴት አድርጌ በማለት ነቢዩ ስለማን እንደሚናገር ወንጌላዊው እንዲያብራራለት ወደ ሰረገላው እንዲወጣ እንዲቀመጥ ይጠይቀዋል። የሚለውንም ለመረዳት እዝነ ልቦናውን ከፍቶ ይጠባበቃል። ወንጌላዊውም ከዛ ከሚያነበው ክፍለ ንባብ ጀምሮ ስለ ክርስቶስ ኢየሱስ አዳኝነትና ስለ ጥምቀትም ይመሰክርለታል። በመጨረሻም ውሃውን ሆ እንዳልጠመቅ የሚከለክለኝ ማን ነው ስላለ ወንጌላዊው ካመንክ ተፈቅዶልሃል ይለዋል። እርሱም ኢየሱስ የሕያው የእግዚአብሔር ልጅ እንደሆነ አምናለሁ ስላለ ወንጌላዊው ወዲያውኑ ያጠምቀዋል። ኢትዮጵያዊውም ጃንደረባም አምኖ ከተጠመቀ በኋላ ደስ እያለው ወደ ሀገሩ ጉዞውን ቀጥሏል። የመጀመሪያው የጥምቀትና የእምነት መግለጫ የተገኘው ከኢትዮጵያዊ ጃንደረባ ነው ይላሉ ዶክተር አባ ገብረ ስላሴ ጥበቡ። ጌታ ኢየሱስ የአይሁድን የሃይማኖት መሪዎች እንዲህ ይላቸዋል፣ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አላቸው። ስለሆነም በተናቀውና ባልታሰበው ሰው በኩል ያስቀናቸዋል። ለወጋቸውና ለሥርዓታቸው ደግሞም ለሕጋቸው ሲጋደሉ ከመድኃኔ ዓለም ክርስቶስ ኢየሱስ ጋር በመንገድ ሳያስቡት ይተላልፋሉ። የአይሁዶችን የኦሪት አጥርና ሕግ ሁሉ የሚያፈራርስ ልዩና ቀላል የመዳን መንገድ በኢየሱስ ክርስቶስ ማመን ብቻ ነው። በተለያየ ሥርዓትና ሕግ ታጥሮ ወደ ቅዱስ ቦታ እንዳይደርስ ተከልክሎ የነበረው ጃንደረባ ያለ ሕግ ያለ ኦሪት ሥርዓት በቀጥታ ወደ ቅድስተ ቅዱሳን ያውም ወደ በለጠችው ወደ ሰማዊቲቱ እና ወደ ዘላለማዊቱ ኢየሩሳሌም በክርስቶስ ኢየሱስ በኩል በእምነት ይገባ ዘንድ በሚያስደንቅ ሁኔታ መብትና ሥልጣን አግኝቷል። በቀኝ እንደ ተሰቀለው ወንበዴ ማለት ነው። ይህ ሰው በሞትና በሕይወት መካከል በመስቀል ላይ ሆኖ በለመነው ልመና ወደ ገነት ለመግባት ችሏልና። ጸሐፍት ፈሪሳውያንና ሰዱቃውያን ግን እነርሱ ላይገቡ የሚገቡትንም ስለሚከለክሉ ዛሬም በግብር ለሚመስሏቸው ተመጻዳቂዎች ሁሉ ወዮታ ይገባቸዋል። ፊልጶስ ጃንደረባውን ካጠመቀ በኋላ ወዲያውኑ በመንፈስ ተነጥቆ ስለተወሰደ በአስዶድ ተገኝቷል። ጃንደረባውም ደስ እያለው ወደ ሀገሩ ጉዞውን በአዲስ መንፈስና በአዲስ ሕይወት ሆኖ ቀጥሏል። ከዚህ የበለጠ ደስታ ምን አለ? ደህንነቱን በጌታ በኢየሱስ ክርስቶስ በማመን እንደሚገኝ አምኖ በመጠመቅ የሰማያዊ ዜጋ መሆኑን አረጋግጧልና ከዚህ በኋላ አይሁዳዊ ወይንም ሳምራዊ የተገረዘ ወይንም ያልተገረዘ መሆን አላስፈልገውም። በክርስቶስ ኢየሱስ አዲስ ፍጥረት በመሆን ሰማያዊ ዜጋ ሆኗልና ወገኖቼ ነገሩን ወደ ግል ህይወታችን ለማገናዘብን ሞክር። ለኛም በዘመናችን ለኢትዮጵያዊ ጃንደረባ ወንጌላዊ ፊልጶስ እንደ ተላከለት ሁሉ በመንፈስ ቅዱስ መሪነት የሚያገለግሉ አባቶችን ባለንበት ቦታ አስነስቶ እንዲልክልን የተላኩልንም ሰባክያነ ወንጌል የሚያስተላልፉልንም መልእክት ልባችን ከፍተን እንደ ጃንደረባው በማስተዋል እንድናዳምጣቸውና ህይወትም እንዲሆንልን በንስሐ ወደ ሕያው አምላካችን እንድንመለስ ተግተን መጸለይ ይኖርብናል። እናስተውል። አስቀድሞ ለአይሁዶች የታቀደው እና የተገለጠው የድህነት ሥራ ከነርሱ ቀድሞ ወይንም ከነርሱ ተሰውሮ ለኢትዮጵያዊና ለአሕዛብ እንደደረሰው ሁሉ እኛም ዛሬ አለን ቆመናል ስንል በማያስፈልግ ነገርና ባሏልንበት ራሳችንን ስናመጻድቅ እንደ እስራኤላውያን በተለያየ ነገር ተጠላልፈን ወድቀን እንዳንቀር አምላካችንም በቆምንበት አልፎ እንዳይሄድ ያገኘነውን እድል በመጠቀም በክርስቶስ ኢየሱስ አዳኝነት አምነን ሕይወታችን ለእርሱ ማስረከቡ አማራጭ የሌለው ብቸኛ መንገድ መሆኑን ተገንዝቦ እርምጃ መውሰድ ወሳኝነት ይኖረዋል። ኢትዮጵያዊ ጃንደረባ ለአምላኩ የነበረውን ፍቅር ቢያንስ ከሀገሩ ተነስቶ ወደ ኢየሩሳሌም ያደረገው ጉዞ በቂ መረጃ ነው። የእኔና የእናንተስ ለአምላካችን ያለን ፍቅር መመዘኛ ምን ይሆን? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነውና የእግዚአብሔርን ቃል መስማት መልካም ነው። እኛ የምናነበው የምንደግመው የምንጸልየው ሁሉ እጅግ ብዙ ነው። ጥያቄው እናስተውለዋለን? ይገባናል? ይናገረናል? እንኖርበታለን የሚለው ነው። የምንሰማውና የምናነበው ቃል እግዚአብሔር ከኛ ከሰሚዎቹ ሕይወት ጋር በእምነት ካልተዋሃደ በቀር ምንም አይነት ጥቅም እንደሌለው ከወዲሁ መገንዘብ ይኖርብናል። እንዲያውም ከዛ ይልቅ የሚያስከትለው ፍርድ የከፋ ይሆናልና በመጨረሻው ዘመን ጌታ አምላካችን ለፍርድ ወደዚህ ዓለም ሲመለስ ሰምተን በተግባር ባልፈጸምነው ቃል መሠረት ይፈርድብናል። ወገኖቼ ወንጌል በዓለም ላይ በአፋጠኝ እንዲዳረስ ዋና ምክንያት የነበረው በቤተ ክርስቲያን ላይ ስደት በመነሳቱ ምክንያት እንደነበረ ተመልክተናል። ያ ስደት ግን ዛሬ ስደት ብለን እንደምንጠራው አይነት አልነበረም። በነፍስ እስከ መወራረድ ድረስ የሚያደርስ ስደት ነበር እንጂ በመጀመሪያዋ ቤተ ክርስቲያን የነበረውን ስደት አስነስቶ እንደገና ዓለምን በወንጌል ይዋጅ ዘንድ አምላካችንን እንማጸነዋለን። ሰዎች በተሰለፉበት ትንሽ አገልግሎት በታማኝነት ቆመው ከተገኙ በጊዜው ከፍ የሚያደርግ ጌታ አምላካችን ከፍ ሳያደርጋቸው አይቀርም። ከወንጌላዊ ፊልጶስና ከቀዳማዊ ሰማዕት እስጢፋኖስ ሕይወት የምንማረው ይህንኑ ነው። ረጋ ብለን የተሰለፍንበትን የአገልግሎት እድገት እንመርምረው። እድገቱ ስጋዊ እንዳይሆን ያሰጋል። ወገኖቼ አገልጋይና ተገልጋይ በመንፈስ ቅዱስ መሪነት እንደ ፊልጶስና ኢትዮጵያዊ ጃንደረባ ወይንም እንደ ቆርኔሌዎስና እንደ ጴጥሮስ ካልተገናኙ በስተቀር በአገልጋዩም ሆነ በተገልጋዩ መካከል ምንም አይነት ለውጥ ወይንም የመንፈስ ፍሬ ፈጽሞ መታየት አይችልም። ስለሆነም አገልጋይና ተገልጋይ ግንኙነታቸው በመንፈስ ቅዱስ መሆኑን ማስተዋል ይኖርባቸዋል። ኢትዮጵያዊ ጃንደረባ ለብዙ ዓመታት ወደ ኢየሩሳሌም ሳይመላለስ አልቀረም። እግዚአብሔር አምላክ ግን የመጨረሻ ጉዞውን ለበረከትና ለደህንነት አድርጎለታል። እኛም ለአመታት ወደ ቤተ ክርስቲያን መመላለሳችን አልቀረም። ነገር ግን መመላለሳችን ለደህንነት እንዲሆንልን መንፈስ ቅዱስ እንዲረዳን በንጹህ ህሊና ሆነን መማጸን ይኖርብናል። ወደ ቤተ ክርስቲያን መመላለሳችንና የምናደርገው ድካምና ውጣ ውረድ ሁሉ ከንቱ ሆኖ እንዳይቀርብን ማስተዋል አለብን ማለት ነው። ሰዎች የእግዚአብሔርን ቃል ሰምተው ወደ ልባቸው ሲገባ የሚጠይቁት ጥያቄ ቢኖር ምን እናድርግ የሚል ነው። እኛም የምንማረው ትምህርት ወደ ልባችን ከደረሰና ይህን ጥያቄ መጠየቅ ከቻልን እግዚአብሔር መንፈስ ቅዱስ እዝነ ልቦናችንን ከፍቶ እንዳስተማረን ማረጋገጥ እንችላለን። ስለሆነም በተማርነው ትምህርት ራሳችንን እንድንጠይቅና መወሰን እንድንችል ሕያው አምላካችን ይርዳን። ኢትዮጵያዊው ጃንደረባ ሁሉም ነበር፣ ነገር ግን በእምነት የተነሳ የፈለገውን ባለማግኘቱ ታላቅ ነገር እንደጎደለው ይቆጠር ነበረ። በመጨረሻ ግን በወንጌላዊ በኩል አምኖ ሲጠመቅ ሁሉም እንደሞላለትና በመንፈስ ቅዱስ ደስታ ተሞልቶ ጉዞውን እንደቀጠለ እንመለከታለን። ለእርሱ ብቻ አይደለም፣ የእርሱ ማመን ለምድራችንም በረከትና መኩሪያ ሆኖልናል እንጂ አንዱ ለሁሉም በረከት ከሆነ እኛስ በበኩላችን በዘመናችን በቤተ ክርስቲያናችን በረከት መሆን የምንችለው ለማን ይሆን? በዓለም ዘንድ የፈለግነው ሁሉ ተሟልቶልን ይሆናል። ነገር ግን በመንፈሳዊ ሕይወታችን ጎደሎ ከሆን ምስኪኖችና መናጢ ድሃዎች መሆናችንን ማስተዋል ይኖርብናል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ለእርሱ ምን ይረባዋል? ኢትዮጵያዊ ጃንደረባ እስከ ኢየሩሳሌም ድረስ ረጅም ጉዞ እንዲጓዝ ያደረገው የአምላኩ ፍቅርና ናፍቆት ነበር። የእኔና የእናንተስ ለአምላካችን ያለን ፍቅር የሚመዘነውና የሚለካው በምን ይሆን? ለሰባክያነ ወንጌል የፊልጶስን ለምእመናንም ደግሞ የጃንደረባውን መንፈስ እንዲያሳድርብን የአምላካችን ቅዱስ ፈቃዱ ይሆንልን። አሜን።